ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላለፈውን ፕሮግራም አሁን ጀመረ።
And I welcome the decision of some members of this council to meet as soon as possible to consider.
የዚህ ምክር ቤት የተወሰኑ አባላት በአስቸኳይ ተገናኝተው ያሳለፉትን አስፈላጊ ውሳኔ እደግፋለሁ። እናንተ ግን በህዝብ ላይ የሰነዘራችሁትን ጥቃት አወግዛለሁ። ለጦር ወንጀለኞች በዚህ ምድር ስፍራ የላችሁም። በቀጥታ ወደ ገሃነም ይገባሉ። አምባሳደር
በዋሽንግተንና ሞስኮ መካከለ የተካሄዱትን የቀጥታ ንግግሮች ጨምሮ በምዕራባውያኑ መንግስታትና በሩሲያ መካከለ ለበርካታ ሳምንታት የተካሄዱት ዲፕሎማሲያዊ ንግግሮች ይረዱ አይመስልም። ሩሲያ በዩክሬን ላይ ታካሄዳለች በሚል የተሰጋው ጦርነት ተጀምሯል። ሙሉ ዘገባውን በለቱ አብይረስ እናቀርባለን። ሐሙስ የካቲት 27 2014 ዓ.ም ተምረት እናስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የለቱ ዜና አቅራቢ ሀብታሙ ስዩም፣ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ጀስቲን ትዌተርና እንዲሁም የተቀሩ ባልደረቦቻችን ጽዮን ግርማ ዋና አዘጋጅ ናት። አባዮ ገበያው የማህበራዊ ዝግጅቶቻችንን ታቀናብራለች። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምናመሻቸው አድማጮች፣ ከምሽቱ ዜና ጋር ሀብታሙ ስዩም ነኝ። ሩሲያ ዛሬ ማለዳ ጀምሮ ዩክሬንን መውረር እንደጀመረች ታውቋል። ፕሬዚደንት ቭላዲሚር ፑቲን ሌሎች ሀገራት ጣልቃ እንዳይገቡ እያስጠነቀቁ ባለበት በአሁኑ ሰዓት ምዕራባውያን የዩክሬን አጋሮች ድጋፋቸውን እንደሚቀጥሉ፣ አዲስ ዙር ጠንካራ ማዕቀብ እንደሚያከታትሉም አስታውቀዋል። የአሁኑን የሩሲያን ጥቃትም አውግዘዋል። ፑቲን ጦራቸው ጥቃት መጀመሩን ይፋ ባደረጉበት በቴሌቪዥን የተላለፈ ንግግራቸው በምስራቅ ዩክሬን የተጀመረው ዘመቻ ከዩክሬን በኩል ለተደቀኑ አደጋዎች አጸፋ እንደሆነ ተናግረዋል። ጦራቸው በዶንባስ ግዛት የሚወስደውን እርምጃ የሚቃወሙ አይተውት የማያውቁት ውጤት እንደሚጠብቃቸውም አስጠንቅቀዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የሩሲያ ኃይሎች የዩክሬንን የጦር ግንባታዎችና የድንበር ዘቦችን ማጥቃታቸውን አስታውቀዋል። ሕዝባቸው ተረጋግቶ በየቤቱ እንዲቆይ ያሳሰቡት ፕሬዚደንቱ መንግስታቸው የማርሻል ሕግ ተብሎ የሚጠራውን የጦር ሰራዊቱ የሲቪል መስሪያ ቤቶችን ተክቶ የሚሰራበት ሕግ መታወጁንም አስታውቀዋል። አትደናገጡ፣ ጠንካሮች ነን፣ ለሁሉም ነገሮች ዝግጁ ነን፣ ዩክሬናውያን ስለሆን ሁሉንም ነገር እናሸንፋለን ብለዋል ዘለንስኪ። የዩክሬን ጦር ከዛሬ 25 ጠዋት ጀምሮ የሩሲያ ጦር በተለያዩ የሀገሪቱ ከተሞች የሚገኙ አውሮፕላን ማረፊያዎችን በሮኬት እንደደበደበ አስታውቋል። የፕሬዚደንት ዘለንስኪ ረዳት በጥቃቱ 40 ሰዎች እንደተገደሉ ለዘጋቢዎች ተናግረዋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የአሁኑ ጥቃት ለሚያስከትለው ሞትና ጥፋት ብቸኛዋ ተጠያቂ ሩሲያ እንደምትሆን ተናግረዋል። ሀገራቸውና አጋሮቻቸው በህብረትና በጠነከረ መልኩ ለጥቃቱ ምላሽ እንደሚሰጡም አስታውቀዋል። የገላን ከተማ ወረዳ ፍርድ ቤት በጋዜጠኛ ታምራት ነገራ ላይ የ14 ቀን ተጨማሪ ምርመራ ጊዜ ፈቅዷል። ታምራት ነገራ ለ76 ቀናት በፖሊስ ቁጥጥር ስር ቢቆይም እስከዛሬ መደበኛ ክስ አልቀረበበትም። መለስካቸውማ
ከሁለት ወራት በላይ በእስር ያሳለፈው ጋዜጠኛ ታምራት ነገራ ዛሬም ለተጨማሪ 14 ቀናት በእስር እንዲቆይ የገላን ከተማ ወረዳ ፍርድ ቤት ለፖሊስ ፈቃድ ሰጥቷል። ፍርድ ቤቱ ይህን ውሳኔ ሲወስን ፖሊስ በተጠርጣሪው ላይ የተጀመረው ምርመራ ቀደም ሲል ለተባለው በመገናኛ ብዙሃን አማካይነት የተፈጸመ ወንጀል ብቻ ሳይሆን ውስብስብና ጊዜ የሚፈልግ ስለሆነ ተጨማሪ ጊዜ እንዲሰጠው በጠየቀው መሠረት እንደሆነ የተከሳሽ ተከላካይ ጠበቃ አቶ ገመቹ ጉተማ ለቪኦኤ ተናግረዋል። አቶ ገመቹ ጨምረውም ደንበኛቸው ያለምንም ጊዜ ቀጠሮ ከእስር እንዲፈታ ያቀረቡትን የሕግ ክርክር ያብራራሉ።
በመገናኛ ብዙሃን አማካኝነት የወንጀል ድርጊት በመፈጸም የተጠረጠረ ማንኛውም ሰው ወይም አካል በወንጀል ስነ ስርዓት ሕግ ድንጋጌዎች መሰረት ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ በቀጥታ በአቃቤ ሕግ አማካኝነት ለፍርድ ቤት ክስ ማቅረብ አለበት ይላል። ይህ እንግዲህ የጊዜ ቀጠሮ ለምርመራ የሚያስፈልጉ ተጨማሪ ጊዜዎችን በሚዲያ አማካኝነት ተፈጸሙ በተባሉ ወንጀሎች መጠየቅ እንደማይቻል የሚዲያ ሕጉ በግልጽ ያስቀምጣል። ስለዚህ አቶ ታምራት ነገራ ተራራ ሚዲያ ኔትወርክ አማካኝነት ባሰራጫቸው የዩቲዩብ ስርጭቶቹ ወንጀል ሰራ ከተባለ ጉዳዩ አቃቤ ሕግ በቀጥታ ለፍርድ ቤት ክስ የማይቀርብበት እንጂ ለፖሊስ የጊዜ ቀጠሮ የማይጠየቅበት ስለሆነ የጊዜ ቀጠሮ ጥያቄ ውድቅ እንዲደረግ ጠይቀናል።
ፍርድ ቤቱ ጉዳዩን ዛሬ የቀጠረው የኦሮሚያ ፖሊስ ኮሚሽን ከዚህ በፊት በነበረው ቀጠሮ በተፈቀደለት የአንድ ሳምንት የምርመራ ጊዜ ያከናወነውን ስራ ለመመርመር ነበረ። ይሁንና በዛሬው ችሎት ስራውን እንዳላጠናቀቀ ገልጿል። አቶ ገመቹ ለቪኦኤ እንዳሉት ይህን የሽብር ወንጀል ለማየት የወረዳው ፍርድ ቤት ስልጣን እንዳልሆነ በመጥቀስ መዝገቡን እንዲዘጋው ቢጠይቁም ፍርድ ቤቱ አልተቀበላቸውም። ፍርድ ቤቱ ለመጋቢት 1 ቀን 2014 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ታምራት ነገራ ከተያዘበት ዕለት ጀምሮ ላለፉት 2 ወራት ተኩል ያህል ምንም አይነት መደበኛ ክስ አልቀረበበትም። በተመሳሳይ ሁኔታ ላለፉት 3 ወራት ያህል በፖሊስ ቁጥጥር ስር የቆዩትን አሶሺየትድ ፕሬስ ለተሰኘ ድርጅት ይሰሩ በነበሩ አሚር አማንና ቶማስ እንግዳ በተባሉ ጋዜጠኞች ላይ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት 9 ተጨማሪ ምርመራ ጊዜ ለፖሊስ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ራሱን የጋምቤላ ነጻነት ግንባር ብሎ የሚጠራው ጦር መሪ አቶ ዛንድዌር በሰላማዊ መንገድ ለመታገል ወስነው እጃቸውን ለክልሉ መንግስት መስጠታቸውን የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት በዛሬው ዕለት አስታውቋል። ዝርዝሩን ፀሐይ ዳምጦ ትነግረናለች።
አቶ ዛንድዌሪ የጋምቤላ ክልል መንግስት ያደረገውን ሰላማዊ ጥሪ ተከትሎ ከትጥቅ ትግል መመለሳቸውን የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ውገቱ አዲንግ ለአሜሪካ ድምጽ ገልጸዋል። ግለሰቡ ቀደም ሲል የጋምቤላ ህዝቦች ሰላም፣ ልማት፣ ዲሞክራሲ ንቅናቄ በሚል ስያሜ በሚጠራው ፓርቲ ስም ተወዳዳሪ እንደነበሩና ከምርጫ ውጤት በኋላ ወደ ትጥቅ ትግል መግባታቸውን የገለጹት አቶ ውገቱ ከዚህ በኋላ በሰላማዊ መንገድ መታገል እንደሚቀጥሉ መናገራቸውን የክልሉ የፕሬስ ኃላፊ ተናግረዋል።
አነጋግረነዋል። መጀመሪያ የሄደበት ያው እኔም ተሳስቼ ነው አለ። ምክንያቱም የትግል አማራጩ የመጨረሻ የሚሆነው ጠረጴዛ ዙሪያ ላይ ነው። እኔን ግን ያኔ ከምርጫ በኋላ የነበረው ሂደት ምንም አይጠቀምንም በሚልም ወደ ጫካ ግቡ በሚል በደረሰልን ጥሪ ነው ይሄድን። ጫካ እንደገባሁት እስካሁን ምንም ጥሩ ነገር እንደሌለው፣ በዚህም ትግል ደግሞ ሌላም አማራጭ መፈጠር ስለማንችል ነው በዋናነት በሰላም መጥቼም ጊዜን የሰጠሁት እንዲሁም የቆየሁት ያንን ምናልባት ሲገባ መንግስት የሆነ ነገር ያደረግብኛል ብዬ ፈርቼ ነው እንጂ ከአሁን አላማ ኖሮኝ አይደለም ጫካ ሲንቀሳቀስ የነበረው የሚል ምልክት እናስተላለፍ።
እጃቸውን የሰጡት የሸማቂዎቹን ጦር መሪ አቶ ዛንዳዌሪን በስልክ ለማነጋገር ያደረግነው ጥረት አልተሳካም። የጦር መሪውን እጅ መስጠት በተመለከተ ከሸማቂ ቡድኑ እስካሁን የተሰማ ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ጋምቢያ ማይናማር በዓለም አቀፍ ፍርድ ቤት የቀረበባትን ክስ እንዲቋረጥ የጀመረችውን የሕግ ሂደት የሚቃወም አዲስ አቤቱታ ለተባበሩት መንግስታት ድርጅት አቅርባለች። ደቡብ እስያዊቷ ሀገር ማይንማር በሮሂንጂያ አናሳ ሙስሊሞች ላይ ዘር ማጥፋት አውጃለች በሚል ምዕራብ አፍሪካዊቷ ሀገር ጋምቢያ በአውሮፓውያኑ 2019 ዓ.ም ለዓለም አቀፉ ፍርድ ቤት ክስ አቅርባለች። የማይንማር ወታደራዊ አገዛዝ በአውሮፓውያኑ 1948 የተደነገገውን የዘር ማጥፋት ድርጊቶችን የሚያወግዘውን ስምምነት በመጣስ በአውሮፓውያኑ 2017 ዓ.ም በሮሂንጂያ ሙስሊሞች ላይ እንደ ዘር ማጥፋት የሚቆጠር ወንጀል ፈጽመዋል፣ በዚህ ምክንያት ሀገሪቱ ተጠያቂ መሆን አለባት በማለት ጋምቢያ ተከራክራለች። የማይናማር ወታደራዊ አገዛዝ በራኪን ግዛት በሮሂንጃ ታጣቂ ቡድን ጥቃት ከደረሰ በኋላ የማጽዳት ዘመቻ ሲል የሰየመውን እርምጃ ወስደዋል። በዚህ እርምጃ የጦር ሰራዊቱ አባላት የጅምላ አስገድዶ መድፈር ድርጊቶችና ግድያዎችን መፈጸማቸውን፣ በሺዎች የሚቆጠሩ ቤቶችን ማቃጠላቸውን፣ 730 ሺህ ያክል የሮሂንጃ ሙስሊሞች ወደ ጎረቤት ሀገር እንዲሰደዱ ማስገደዳቸው ተዘግበዋል። የተባበሩት መንግስታት ድርጅት አቃጣሪ ተልእኮውም የዘር ማጥፋት ድርጊቶቹ መፈጸማቸውን አስታውቋል። ጋምቢያ እስላማዊ ትብብር የተባለው ድርጅት የእጅ አዙር ተወካይ ሆና ክሱን እንዳቀረበችባት የምትከራከረው ማይንማር ክሏ ፍርድ ቤቱ በሀገራት መካከል ያለ ጉዳይን ብቻ ማዳመጥ እንደሚገባው በማስታወስ ክሱ የሕግ መሰረት ስለሚያንሰው ውድቅ እንዲደረግ ጠይቃለች። ጋምቢያ ግን ጉዳዩ በሀገራት መካከል የሚደረግ ሙግት መሆኑን በመጥቀስ ተቃውማለች። የአፍሪካ የጤና ባለስልጣናት የተሻለ ቅንጅት ያለው የኮቪድ-19 ክትባቶች ስርጭት ይረጋገጥ ዘንድ ጥሪ አቅርበዋል። ወረርሽኙ ከተቀሰቀሰበት ካለፈው 2 ዓመት ወዲህ ለመጀመሪያ ጊዜ የቀረበው ክትባት መጠን ከተጠየቀው በላይ ሆኗል። ይሁን እንጂ የማቀዝቀዣ እጥረትና ደካማ የመሠረተ ልማት ዝርጋታ ከክትባቱ ፍትሐዊ ስርጭት ጋር በተያያዘ ተግዳሮት መደቀኑን የጤና ባለስልጣናት ትናንት በናይጄሪያ በነበረ ስብሰባ ላይ ተናግረዋል። የአፍሪካ ህብረት የክትባት ማዳረስ ህብረት ያዘጋጀው ስብሰባ ሀገራት የኮቪድ-19 ክትባትን ለህዝባቸው ለማዳረስ የገጠሟቸው ተግዳሮቶችን አጉልቶ ለማሳየት ያለመ ነበረ። 1.2 ቢሊዮን ከሚሆነው የአፍሪካ ህዝብ መካከል 20% ቢያንስ አንድ ጊዜ ክትባት አግኝተዋል። ከ70% በላይ የሆነ ህዝባቸው ከተከተበባቸው በርካታ ምዕራባውያን ሀገራት ጋር ሲነጻጸር ቁጥሩ አናሳ ነው ተብሏል። አውስትራሊያ ለሳይንሳዊ አሰሳና ስትራቴጂክ ዓላማዎች በአንታርክቲካ አህጉር ላይ የምታደርጋቸውን ቅኝቶች ለማስፋፋት ማቀዷን ቻይና ተቃውማለች። የአውስትራሊያ መንግስት በርከት ያለው የቅኝት ድሮኖችንና ሄሊኮፕተሮችን በበረዶማው አህጉር ላይ የማብረር እቅዱን ይፋ አድርጓል። 570 ሚሊዮን ዶላር የተመደበለት የአውስትራሊያ እቅድ ስነ ምህዳራዊና ስትራቴጂካዊ ዓላማ እንዳለው ተነግሯል። የበረዶ ጅረት የውሃ ምርምርና እየጨመረ ያለውን የባህር ጥለል በተመለከተ የተዘረጉ ጥናቶችን ለማጠናከር ባልተዳሰሱ የአህጉሩ ስፍራዎች ላይ ቅኝቱ እንደሚደረግም ተነግረዋል። የይገባኛል ጥያቄ ባለበት ቀጠና ቻይና የምታደርገው መስፋፋት አውስትራሊያን እንዳሳሰባት ሲነገር ሰንብተዋል። በአንታርክቲካ ስምምነት መሰረት ስፍራው ከጦር ስምሪትና ኒውክሌር መሳሪያዎች ነፃ እንዲሆን መወሰኑን የሚያወሱት የአውስትራሊያ ብሔራዊ ዩኒቨርሲቲ የሕግ ምሁር ዶናልድ ራዝዌል አንዳንድ ሀገራት ግን አህጉሩን ለጦር ዓላማ ለመዋል ፍላጎት እንዳላቸው ጠቁመዋል። የቻይና መንግስት ልሳን የሆነው ግሎባል ታይምስ ሀገሪቱ ሳይንሳዊ አሰሳዎችን በማድረግ ረገድ ሁልጊዜም የአንታርክቲክ ስምምነትን አክባሪ እንደሆነች አስታውሰው የአውስትራሊያ የሚሊዮን ዶላሮች እቅድ ግን የሀገሪቱ መንግስት የያዘው ጸረ ቻይና እቅድ አካል ነው ብሏል። የተባበሩት መንግስታት ድርጅት የነፍስ ማዳን ስራ ላይ እያሉ ቢያንስ 8 የፖሊዮ ክትባት ቡድን አባላት በአፍጋኒስታን መገደላቸውን አስታወቀ። ራሚዝ አልክ ባሮቭ የተሰኙት በተባበሩት መንግስታት ድርጅት ዋና ጸሐፊ ስር ልዩ ተወካይ ድርጊቱን አውግዘዋል። ታካርና ኩንዱዝ በተባሉ የአፍጋኒስታን ክፍለ ሀገራት የደረሱት ጥቃቶች ዝርዝርንም አሰምተዋል። በአራት የተለያዩ ስፍራዎች በደረሱ የጭካኔ ግድያዎች በእጅጉ መደናገጣቸውን የገለጹት አልካባሮቭ ባለፈው ዓመት ህዳር ላይ ሀገር አቀፉ የፖሊዮ ክትባት ከተጀመረ ወዲህ በሰራተኞች ላይ የደረሱ የመጀመሪያዎቹ ጥቃቶች ናቸው ብለዋል። ለጥቃቱ እስካሁን ድረስ ኃላፊነቱን የወሰደ የለም። ይህ ትርጉም የለሽ የጭካኔ ተግባር መቆም አለበት፣ ፈጻሚዎቹም መመርመርና ለፍርድ መቅረብ አለባቸው። ድርጊቱ ዓለም አቀፍ የጦርነት ህግን የጣሰ ነው ሲሉም አክለዋል አልካባሮቭ። በስተመጨረሻም የዓለም የጤና ድርጅት ዝቅተኛ ገቢ ያላቸው ሀገራት ክትባቶችን ለካንሰር ሕክምና የሚጠቅሙ ብልሃቶችንና ጸረ ተዋሲያንን ለማምረት የሚያስችላቸውን ዓለም አቀፍ የስልጠና ማዕከል እንደሚገነባ አስታውቀዋል። የድርጅቱ ኃላፊ ቴድሮስ አድሃኖም አዲሱ ማዕከል የሚቋቋመው ደቡብ ኮሪያ ላይ መሆኑንና ኤምአርኤንኤ የተሰኘው በድርጅቱና በደቡብ አፍሪካ ትብብር የተሰራውን ቴክኖሎጂ እንደሚያጋራ ጄኔቫ ላይ ተናግረዋል። ይሄ ቴክኖሎጂ ተመራማሪዎች ካለ ሞዴርና ድርጅት ድጋፍ የሞዴርናን ክትባት ዳግም መስራት የቻሉበት መላ መሆኑም ይታወሳል። ባለፈው ሳምንት 6 የአፍሪካ ሀገራት ማለትም ናይጄሪያ፣ ግብፅ፣ ደቡብ አፍሪካ፣ ኬንያና ቱኒዚያ የኮቪድ-19 ክትባቶችን የሚያዘጋጁበት የቴክኖሎጂ መመሪያና እውቀት እንደሚቀርብላቸው ይፋ ተደርጓል። አድማጮቻችን፣ ለዜናው የተያዘው ሰዓት በዚህ አብቅተዋል። ከቀሪ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ሀብታሙ ስዩምን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭና ተመልካቾቻችን የዕለተ ሐሙስ ምሽት ዝግጅታችንን ነው የምትከታተሉት። በ1922 እና 31 ሜትር ባንዶች ላይ እንገኛለን። አስተናጋጃችሁ አሉላ ከበደ ነኝ። የቀጥታ ምስልና ድምፅ አቀናባሪያችን ዚናው አብዱራህማን ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምወስዳችሁ። የዩናይትድ ስቴትስ የሕግ አውጪ ምክር ቤት አባላት የሩሲያ ፕሬዚዳንት ቭላዲሚር ፑቲን ዛሬ ሐሙስ ማለዳ ላይ በዩክሬን ላይ ያደረጉትን ወረራ አውግዘው የባይደን አስተዳደር ፈጣን እርምጃ እንዲወስድ ሲሉ ጠይቀዋል። የአውሮፓ ሕብረትም ጠንካራ ማዕቀብ መጣሉን አስታውቋል። ሩሲያ በዛሬው ዕለት በዩክሬን ላይ ጥቃት ያደረሰች ሲሆን ፕሬዚዳንት ቭላዲሚር ፑቲን ሌሎች አገሮች ጣልቃ እንዳይገቡ ሲሉም አስጠንቅቀዋል። በሌላ በኩል ባለሙያዎች ሩሲያ ዩክሬንን በመውረሯ ጉዳይ በተባበሩት መንግስታት ድርጅት የኬንያ አምባሳደር ባለፈው ሰኞ ከተናገሩት በስተቀር አፍሪካ እስካሁን ዝምታ ላይ ነች ይላሉ። ከተለያዩ የአሜሪካ ድምፅ ዘጋቢዎች የተጠናቀሩትን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ የሕግ አውጪ ምክር ቤት አባላት የሩሲያ ፕሬዚደንት ቭላዲሚር ፑቲን ዛሬ ሐሙስ ማለዳ ላይ በዩክሬን ላይ ያደረጉትን ወረራ አውግዘዋል። የባይደን አስተዳደርም ከሰባ ዓመታት በኋላ አውሮፓ ውስጥ ለመጀመሪያ ጊዜ ታይቷል የተባለውን ጦርነት ለማስቆም ፈጣን እርምጃ እንዲወስድ ጠይቀዋል። የሕግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ቦማንዴስ ዛሬ ባወጡት መግለጫ ቭላዲሚር ፑቲን ሉዓላዊት፣ ነጻና ዲሞክራሲያዊት የሆነች ጎረቤት አገራቸው ዩክሬንን በመፍራት ስፍር ቁጥር የሌላቸው ዩክሬናውያንና ሩሲያውያንን ሕይወት መስዋዕት ለማድረግ መወሰናቸውን ታሪክ ያረጋግጣል ብለዋል። አያይዘውም ያለምንም በቂ ምክንያት የተሰነዘረው ይህ ጥቃት በክሬምሊን ያለውን መንግስት ከዓለም አቀፉ ማህበረሰብ መነጠል አስፈላጊነት ትልቅ ትኩረት እንዲሰጠው አድርጎታል ብለዋል። ዛሬ ዓለም በሞስኮ የሚገኘውን አምባገነን የሚመለከትበት መንገድና እንዴት አድርጎ ማስተናገድ እንደሚገባው ታሪካዊ ለውጥ የሚያደርግበት ዕለት ነውም ብለዋል። በሕግ መወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ከፍተኛ ስልጣን ያላቸው ሪፐብሊካኑ ሴኔተር ጂም ሪስክም የሩሲያ ዩክሬንን ከተማዎች መደብደብ አስቀድሞ የታቀደና ግልጽ የሆነ የጦርነት ድርጊት ነው። የዲፕሎማሲያዊ መፍትሄ እንዲፈልግለት የተደረገ ቁርጠኝነት ቢኖርም ፑቲን ግን የአንድ አገር ሉዓላዊ ድንበር ጥሰዋል ብለዋል። ሩሲያ ወታደሮቿን ወደ ዩክሬን ድንበር ያከማቸችበት በነበረችበት ባለፉት ሳምንታት የምክር ቤቱ አባላት በሩሲያ ላይ ስለሚጣለው ማዕቀብ ለመስማማት ተቸግረው መቆየታቸው ይታወቃል። ከዲሞክራቶችና ሪፐብሊካን መካከል አንዳንዶቹ ዩናይትድ ስቴትስ በዩክሬን ወታደራዊ ቀውስ እየተጎተተች በመግባት ላይ ነች የሚል ስጋት ያላቸው መሆኑን ቢገልጹም ፕሬዚደንት ባይደን ግን በተደጋጋሚ ዩናይትድ ስቴትስ ወታደሮቿን ወደ ግጭቱ እንደማታስገባ ተናግረዋል። የምክር ቤት አባላት መሪዎች በሩሲያ እና በዩክሬን ለሚደርሰው የደም መፍሰስ ተጠያቂው የሩሲያው ፕሬዝደንት ፑቲን ብቻ መሆናቸውን በመግለጽ ለተፈጸመው ወረራ እጅግ ጠንካራ ማዕቀብ እንደሚጥሉ ባወጡት መግለጫ አስፍረዋል። ሩሲያ በዛሬው ዕለት በዩክሬን ላይ ጥቃት ያደረሰች ሲሆን ፕሬዝደንት ቭላድሚር ፑቲን ሌሎች አገራት ጣልቃ እንዳይገቡ አስጠንቅቀዋል። የዩክሬን አጋር የሆኑት የምዕራብ አገራት ሩሲያ ያደረሰችውን ጥቃት አውግዘው ለዩክሬን ድጋፋቸውን እንደሚሰጡና አዲስ ዙር ጠንካራ ማዕቀብ እንደሚጥሉ ገልጸዋል። የሩሲያ ፕሬዝደንት ቭላድሚር ፑቲን በቴሌቪዥን ባስተላለፉት መልእክት ከዩክሬን ለተደቀነባቸው ስጋት ምላሽ ጦራቸውን ወደ ምስራቅ ዩክሬን ለማሰማራት መወሰናቸውን አስታውቀዋል። ፑቲን ውሳኔያቸው የተላለፈው የተባበሩት መንግስታት ድርጅት ጦርነት እንዳይነሳ ለማስጣል አስቸኳይ ስብሰባ ባካሄደበት ወቅት ሲሆን በቴሌቪዥን በሰጡት መግለጫ ሩሲያ በዶናባስ ቀጠና የምትወስደውን እርምጃ የሚቃወም እስከዛሬ አይተውት የማያውቁት ምላሽ ይደርስባቸዋል በማለት አስጠንቅቀዋል። በተባበሩት መንግስታት ድርጅት የዩክሬን ቋሚ መልእክተኛ ሰርጌይ ኪስሊያትሲያ ትናንት በተካሄደው የጸጥታው ምክር ቤት ስብሰባ ላይ እንዲህ ብለዋል።
Some members of this council to meet as soon as possible to consider
የዚህ ምክር ቤት የተወሰኑ አባላት በአስቸኳይ ተገናኝተው ያሳለፉትን አስፈላጊ ውሳኔ እደግፋለሁ። እናንተ ግን በህዝብ ላይ የሰነዘራችሁትን ጥቃት አወግዛለሁ። ለጦር ወንጀለኞች በዚህ ምድር ስፍራ የላቸውም። በቀጥታ ወደ ገሃነም ይገባሉ። አምባሳደር
ወረዳውን በጽኑ ያወገዙት የአውሮፓ ኮሚሽን ፕሬዝዳንት ዩርሱላ ቮንደር ላየን በበኩላቸው ይህን ተናግረዋል።
Later today we will present a package of massive and targeted sanctions.
ዛሬ ማምሻውን ግዙፍ የሆነና በግልጽ የታለመ ሁለገብ ማዕቀብ ለአውሮፓ ህብረት አገር መሪዎች ይሁንታ እናቀርባለን። በዚህ ሰነድ ለራሻ ገበያ ቁልፍ የሆኑ የቴክኖሎጂዎች መገናኛዎችን በመዝጋት የራሻን ምጣኔ ሀብት የሚነኩ የታቀዱ ስትራቴጂካዊ እርምጃዎችን እንወስዳለን።
ባለሙያዎች እንደሚሉት ሩሲያ ዩክሬንን በመወረሯ ጉዳይ ላይ በተባበሩት መንግስታት ድርጅት የኬንያ አምባሳደር ባለፈው ሰኞ ከተናገሩት በስተቀር አፍሪካ እስካሁን ዝምታ ላይ ነች። ብዙ አፍሪካውያን ከሩሲያ የኃይል እርምጃ ጋር ባይስማሙም የአህጉሪቱ መንግስታት ግን በዓለም አቀፍ ደረጃ ያላትን አቅም እንደሚገነዘቡ ተንታኞች ይናገራሉ።
ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ኢትዮጵያ ጉዳይ የሚመልሰን ነው። ኢትዮጵያ ከቀይ ባህር ተዋሳኝ ሀገሮች መድረክ መገለሏ ተገቢ ያለመሆኑ ተገለጸ። የኢትዮጵያ መኖር ለቀይ ባህርና ለአፍሪካ ቀንድ ኢኮኖሚ ውህደትና ሰላም አስፈላጊ ነውም ሲል በውጭ ጉዳይ ሚኒስቴር በጉዳዩ ላይ የተካሄደ አንድ ጥናት መጠቆሙን ይገልጣል። በቅርቡ በዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ንዑስ ኮሚቴ ኢትዮጵያን አስመልክቶ የቀረበ ሕግ ቀደም ሲል በኢትዮጵያ መንግስት በተመለሱ ጥያቄዎች ላይ ያተኮረ መሆኑን የጠቀሰውን የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ መለስካቸው አማሃ ተከታትሎ ተከታዩን አጠናቅረዋል።
በአውሮፓውያን ዘመን አቆጣጠር በ2019 ዓ.ም ከተቋቋመው የቀይ ባህር ተዋሳኝ አገሮች መድረክ ኢትዮጵያ መገለሏ ትክክል ወይንም ተገቢ እንዳልሆነ አንድ በምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የተመራ የልዑካን ቡድን በጉባኤ ማስረዳቱን የውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት አስታወቀ። በቀዳሚው ሳምንት በ8ኛው የሚውኒክ የደህንነት ጉባኤ ላይ የተሳተፈው ይህ ቡድን ያስገነዘበውን የሀገሪቱን አቋም የሚኒስቴር ቃል አቀባዩ አምባሳደር ዲና ሙፍቲ ዘርዘር አድርገው አቅርበውታል።
ኢትዮጵያ በቀይ ባህር ፎረም ላይ ከሊቶራል ስቴትስ እኩል ጉዳይ አላት። እዚህ ቀይ ባህርና ቀንድ አፍሪካ አካባቢ ያሉ ጉዳዮች ኢትዮጵያንም የአካባቢው ነገሮች ኢኳሊ የሚነኩ ነገሮች ናቸው፣ የሚመለከቱ ጉዳዮች ናቸው። በችግር አፈታትም ሂደት ውስጥ የኢትዮጵያ ሚና በጣም ከባድ ነው፣ አስፈላጊ ነው በሚል ኦልሬዲ መልእክት ተላልፏል። ይህ አካባቢ ከሚስተዋሉ ትላልቅ ችግሮች መካከል ህገወጥ ስደት አለ፣ የመሳሪያና የእጽ ዝውውር አለ፣ ህገወጥ የመሳሪያ ዝውውር አለ፣ ህገወጥ ነው መሳሪያ ዝውውር ቤዚካሊ። እነዚህም በጋራ መታገል እንደሚያስፈልግ ኢትዮጵያ እዚህ አካባቢ የሻምፒዮን የምታደርገው በትራንስፖርት የቀንድ አፍሪካ ሀገሮችን የማስተሳሰር ስራ ነው። ኢትዮጵያና ጅቡቲን፣ ኢትዮጵያና ኬንያን፣ ኢትዮጵያና ኤርትራ፣ ኢትዮጵያና ሌሎችንም የጎረቤት ሀገሮችን የቀንድ አፍሪካ ሀገሮችን ለማስተሳሰር ኢትዮጵያ ሻምፒዮን የምታደርገው በዚህ በትራንስፖርት የማስተሳሰሩን ስራ እንደምትገፋበትና ይሄ ሚናዋ የግድ እዚህ አካባቢ ጎላ ለሚና እንድትጫወት እንደሚያደርጋት
ስምንተኛው የሚዩኒክ የደህንነት ጉባኤ በአጠቃላይ የተነጋገረባቸው ጉዳዮች በአየር ንብረት ለውጥ ዙሪያ፣ በሙስና፣ በዓለም አቀፍ ወረርሽኞች እንዲሁም በሰላምና ደህንነት ዙሪያ እንደነበረ ያስታውሱት አምባሳደር ዲና ሙፍቲ በተለይ ስለ ቀይ ባህር አካባቢና ስለ አፍሪካ ቀንድ ሰላምና ደህንነት በሰፊ ውይይት መደረጉን ገልጸዋል። የኢትዮጵያ የልዑካን ቡድንን ተሳትፎም አብራርተዋል።
አፍሪካ ቀንድና ቀይ ባህር ተዛማጅ ጉዳዮች አሏቸው፣ ተዛማጅ ችግሮችም አሏቸው። በህብረት አብሮ በመስራት የሚያቀልሏቸው ተግዳሮቶች እንዳሉ ይታመናል። ሌላው የአፍሪካ የደህንነት ተግዳሮቶች ጉዳይ ነበር፣ ቻሌንጅ፣ የሴኩሪቲ ቻሌንጅ የአፍሪካ። እነዚህ ራውንድ ቴብሎች ነበሩ፣ እዛም ላይ ተሳትፎ ተደርጓል። በእኛ በኩል እዛም ላይ በተደረገው ፕሬዘንቴሽን በእኛ በኩል ማለት ነው ቀይ ባህርና ቀንድ አፍሪካ የኢኮኖሚ ውህደትና ሰላማዊ ሁኔታ እንደሚያስፈልጋቸው፣ የቀይ ባህር የአፍሪካ ቀንድ ተዛማጅ ቅርበት አላቸው። ጂኦግራፊክ ቅርበት ብቻ ሳይሆንም የጋራ ችግሮች አሏቸው። እነዚህን ችግሮች በጋራ ለማስወገድ አብሮ መስራት አለባቸው የሚል ነው የቀረበው። ሽብርን ለመዋጋት ዓለም አቀፍ ድጋፍ እንደሚያስፈልግ፣ ለምሳሌ በአፍሪካ ቀንድ በሶማሊያ ውስጥ የአሚሶም ፕሬዘንስ ሽብርን በማስወገድ ረገድ የሚኖረው ሚና ተነስቶ ነበር ማለት ነው።
በዚሁ የደህንነት ጉባኤ ላይ በነበረው የጣና ፎረም በተባለው መድረክም የውጭ ጉዳይ ሚኒስትሩና ምክትል ጠቅላይ ሚኒስትር ደመቀ መኮንን በአፍሪካ ቀንድ ስላለው የሰላም እጦት ምክንያቶች በዝርዝር እንዳስረዱ አምባሳደር ዲና ሙፍቲ አውስተዋል።
በአካባቢው ስላለው በተለይ በዚህ በቀንድ አፍሪካ አካባቢ ስላለው የግጭት፣ የአሸባሪነት፣ የጦርና የእጽ ትራፊክ ወይም ዝውውር ማብራሪያ ሰጥተዋል። ለቀንድ አፍሪካ አገሮች ችግር መባባስ ምክንያቶቹ ተብሎ ከተቀመጡት መካከል የዘር ግጭቶች፣ የተበላሹ ምርጫዎች፣ የድንበር ዘለል ሀብቶች እንደ ውሃ አይነት የሚያናቅሩ እንደሆኑ፣ ሌላው የውጭ ጣልቃ ገብነት፣ እነዚህ ነገሮች በዋናነት እዚህ ቀንድ አፍሪካ አካባቢ ችግር ምክንያቶች እንደሆኑም ነው የገለጹላቸው። እዛው እግረ መንገድ ለአፍሪካ ችግር አፍሪካዊ መፍትሄ መስጠት፣ የሁለትዮሽና የባለ ብዙ ወገን ግንኙነቶችን ማጠናከርና ድጋፍ መስጠት አስፈላጊ እንደሆነ ገልጸውላቸዋል። ማህበራት፣ ሲቪል ማህበራት፣ ሶሳይቲ፣ የአካደሚ ተቋማትና ሚዲያ ለዚህ መፍትሄ በመስጠቱ ሂደት አስፈላጊውን አስተዋጽኦ እንዲያደርግም ጥሪ ያደረጉበት ነው።
ከጋዜጠኞች በኩል በዩኤስ ኮንግረስ ኢትዮጵያን በተመለከተ እየተመከረበት ስለሚገኘው ስለ ኤችአር 6600 የውጭ ጉዳይ ሚኒስቴር ምን ተጨባጭ ስራ እያከናወነ እንደሆነም ጥያቄ ተነስተዋል። አምባሳደር ዲና ሙፍቲም ምላሽ ሰጥተዋል።
የውሳኔው ይዘትም በአጠቃላይ የተመለሱትን ጥያቄዎች ነው። የሰብአዊ መብት ጥሰትን በሚመለከት የተባበሩት መንግስታት ድርጅት የሰብአዊ መብት የሰዎችና የሰብአዊ መብት ኮሚሽንን ያሳተፈ የኢትዮጵያን የሚመለከተውን አካል ያሳተፈ ምርመራ ተደርጓል። የኢትዮጵያ መንግስት ችግር የለውም እዛ ላይ። የሰብአዊ ተራድኦን መድረስን በተመለከተ እንቅፋት አልፈጠረም የኢትዮጵያ መንግስትና ምንም ችግር የለም። ከዛም አልፎ አሁን በሀገሪቱ ውስጥ ሲያናቁሩ የነበሩትን ልዩነቶችን በሰላማዊ መንገድ ለማስወገድ ሁሉ አቀፍ ዲያሎግ አመቻችቷል። ኮሚሽነሮች አሁን በቀደም በፓርላማ ጸድቋል፣ ወደ 11 የሚሆኑ። ስለዚህ በኢትዮጵያ መንግስት በኩል ለሰላም ለሰላማዊ ጥረት ስካይ ዘ ሊሚት አብዛኛውን ነገር እያደረገ ነው ያለው ለማለት ነው።
አምባሳደር ዲና ሙፍቲ በተጨማሪም በኢኮኖሚና በዜጋ ዲፕሎማሲ መስኮች የኢትዮጵያ የውጭ ጉዳይ ሚኒስቴር ያከናወናቸውን ስራዎች ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም እዚያው አዲስ አበባ የሚያቆየ ርዕስ ነው። መዳን እየቻሉ ሕይወታቸው የሚያልፍ ህሙማን የሕክምና እርዳታ ፍለጋ ወደ ውጪ ለመሄድ የሚገደዱበትን ጨምሮ ላላስፈላጊ ወጪ ይዳረጋሉ ሲሉ አንዳንድ የአስታማሚ ቤተሰቦች ተናገሩ ሲል ይንደረድራል ዮናታን ዘብዴዎስ ያጠናቀረው ተከታዩ ዘገባ። ኢትዮጵያ በዓመት እስከ 1.5 ቢሊዮን የአሜሪካ ዶላርም ለውጭ ሕክምና ታወጣለች ነው የሚለው። የኢትዮጵያ ጤና ጥበቃ ሚኒስቴር ችግሩን በ60 በመቶ ይቀርፋል የተባለ 10 ቢሊዮን ብር ወጪ የሚደረግበት 4 ግዙፍ ዓለም አቀፍ ደረጃ ያላቸው ሆስፒታሎች እየተገነቡ መሆናቸውን ገልጠው ለአሜሪካ ድምፅ የገለጡትን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ እንደሚከተለው አሰናድቶታል።
ሕፃን ያፌት 10 ዓመቱ ነው። አሁን ግንቦት ሲመጣም 11 ይሆናል። በድንገት ታሞ ከሚኖርበት ይርጋለም ከተማ ሐዋሳ ከተማ ወደሚገኘው ሪፈራል ሆስፒታል መግባቱን ነው ቤተሰቦቹ ተናገሩት። ለአራት ተከታታይ ዓመታት በሆስፒታል ውስጥ መተኛቱና ጊዜያዊ ሕክምና ያገኘ መሆኑን ነው አባቱ አቶ ካሳሁን ማሞ ተናገሩት።
ከዛሬ 4 ዓመት በፊት ነው እዚህ የመጣው ማለት ነው 2010 ላይ እና በድንገት ነው ታሙ። ያው ብዙ አልታመመም፣ በእግሩ መጥቶ ነው እየተራመደ ነው የመጣው እና በ24 ሰዓት ውስጥ ነው ጣዳፊ እንትን አድርጎት እጁንም እግሩንም ፓላራይዝ አድርጎት እና የመተንፈሻ አካሉንም ይዞት እዛ ያው እስካሁን መተንፈሻ ማሽን እየተረዳ ነው ያለው። በኦክሲጅን ሳይሆን በመተንፈሻ ማሽን ያው የመጨረሻ እሱ ነው፣ በሱ ኃይል ነው ያለው።
ያፌትን የሚያክም ሆስፒታል አገሪቱ ውስጥ እንደሌለም መነገራቸውን አቶ ካሳሁን ተናግሯል።
ይህ ልጅ ያው ወደ ውጭ ሄዶ መታከም እንዳለበት ነው የተነገረ። ሕክምናው ያለው ህንድ ሀገር እና ያው ህንድን የሰማት ህንድ ሀገር ሄዶ እንዲታከም ነው የተባለው። እንግዲህ ለዚህ ደግሞ እኛ አቅም የለንም። እኛ ምንም አሁን ላይ ምንም አይነት አቅም የለ ነው እና የኢትዮጵያ ህዝብ እንግዲህ ያው ይህንን ነገር ርብርብ እንዲያደርግልን እና ድጋፍ እንዲያደርግልን ነው የምንለምነው ማለት ነው።
የአፌት አባት ካሳሁን እንደ አባት ማድረግ የሚገባኝን አድርጌያለሁ፣ ግን ሁሉም ነገር አሁን ከአቅሜ በላይ ሆነ ነው የሚሉት።
ለሱ የሚሆን ሕክምና አገር ውስጥ የለም እና አገር ሕክምናው ያለው ህንድ ነው፣ ህንድ ሀገር ነው ያለው። አሁን እዛ ሄዶ እንዲታከም ነው እዛ ሄዶ መታከም ይችላል ነው የተባለው። ለዚህ ደግሞ እኛ ምንም አይነት አቅም የለንም አሁን ላይ በጣም ሁሉ አሁን እኛ ምንም ነገር በቃ ከምንችለው በላይ አቅማችንን አድርገን ሁሉ ነገራችንን ሸጠን እዚሁ ነው ኑሯችንን ያደረግ ነው። ሆስፒታል በረንዳ ላይ ነው፣ በብርድ በዝናብ በተለያየ እንትን ነው እያሳለፍን ያለ ነው።
እንደ ያፌት ያሉ ቁጥራቸው የበዙ ህጻናት እንዲሁም አዋቂዎችም የተሻለ ህክምና ስለማያገኙ እንደሚሞቱና በስቃይ ውስጥ መሆናቸውም ጠቁሟል።
ያው ብዙ እንደዚህ አይነት ነገሮች አሉ፣ ወደ ውጭ የሚያስኬዱ ጉዳዮች። በሱ ብቻም ሳይሆን በተለያየ ህጻናትም በተለይ ህጻናት አዋቂዎችም ላይ አለ እና ይሄ ከባድ ነገር ነው። ምክንያቱም እንደኛ አይነቱ ሰው አቅም ለሌለው ሰው በጣም ይከብዳል። በጣም ከባድ ነው። ህክምና በአሁኑ ሰዓት አይደለም እዛ እዚሁም ይከብዳል እና እንደው ይሄ ነገር ያው ታሳቢ ተደርጎ እንደው በአገር ውስጥም እንዲሰራ ያው ይህንን የሚመለከታቸውም አካላት መንግስትም እንደው ያው እንትን እንዲያደርግ ነው እንትን ጠይቀው።
የኢትዮጵያ ጤና ጥበቃ ሚኒስቴር የጤና መሰረተ ልማት ዳይሬክቶሬት ዲሬክተር አቶ ታደሰ የማነ ከቅርብ ጊዜ ወዲህ በአገሪቱ የተወሳሰቡ የመጡ የተላላፊ የሆኑ በሽታዎችን ለማከም የሚያስችሉ የጤና ተቋማት የተገነቡ መሆናቸውን ገልጧል።
ብዙ ዜጎች የተለያዩ አይነት የጤና ምርመራዎችን ለማድረግ ወደ ውጭ ሀገር በጣም ይጓዛሉ። ያንን ጉዞ በውጭም እንደዚሁም በሀገር ደረጃም ያለውን የዜጎችን ደህንነት ለመጠበቅ ትልቅ ማዕከል ለመገንባት ጥረት ተደርጎ አሁን ወደ ግንባታ እየገባ ነው ያለው። ይሄ የዲያግኖስቲክ ሴንተር ወይም የምርምር ማዕከል የምንለው ከፍተኛ የሆኑ የኢሜጂንግ የኤምአርአይ ሲቲስካን ኤክስሬ የምንላቸውን በዘመንና በተደራጀ መልኩ እንደዚሁም የላብራቶሪ ምርመራዎችንም እንደዚሁ በዓለም ደረጃ በውጭ ደረጃ በተለይ ታይላንድ፣ ቻይና፣ ህንድ የሚሰጡትን አገልግሎቶች በሀገር ውስጥ ለማስቀረት ትልቅ ማዕከል ነው። ከዛ ውጪ ከቆዳ ሕክምና ጋር ተያይዞ ቆዳ በሰፊው ዜጎችን እንትን እያለ ነው። ቆዳና ከቆዳ ጋር ተያያዥነት ያላቸው ህመሞችን ሊያስተናግድ የሚችል እንደ ምስራቅ አፍሪካም እንደ አፍሪካም ትልቅ ማዕከል የደርማቶሎጂና የፕላስቲክ ሰርጀሪ የሚባል ማዕከል እሱም እንደዚሁ እየተገነባ ነው ያለው። ከዛ ውጭ እንግዲህ ኮቪድ ሲመጣ አንዱ ያስተማረን ነገር በተለይ ወረርሽኝ የሆኑ ህመሞች፣ ድንገተኛ የሆኑ ህመሞችን እንትን ለማድረግ ራሱን የቻለ ትልቅ ማዕከል ያስፈልጋል። ስለዚህ ለሱም ኮምፕሬሄንሲቭ ኢመርጀንሲ ሆስፒታል እንደዚሁ ወደ 600 አልጋዎች አሉት። በአዲስ አበባ እንደዚሁ ለመገንባት አስፈላጊውን ጨርሰን ወደ ግንባታ እየገባን ያለነው።
አራት ግዙፍ ሆስፒታሎች በአዲስ አበባ እንደሚገነቡና በሚቀጥሉት 5 አመታትም እንደሚጠናቀቁ አቶ ታደሰ ተናግሯል።
ብራንድ ምንላቸው? አንደኛ የትራውማ ሴንተር ቀደም ያልኩ ነው። ሁለተኛ የደርማቶሎጂና ፕላስቲክ ሰርጀሪ የሚባል ትልቅ ማዕከል ነው። ሶስተኛ የኮምፕሬሄንሲቭ ኢመርጀንሲ ሆስፒታል። ይሄ ክሮስ ከቲንግ የሆኑ ለምሳሌ ዓለም አቀፍ ለኮቪድ አንዱ ማሳያ ነው። ስለዚህ ኮቪድና ሪሌትድ የሆኑ በሽታዎች ሲነሱ እንደ ማዕከልነት የሚያገለግል እሱ ነው። አራተኛው የዳግኖስቲክ ሴንተር ነው። እንግዲህ የዳግኖስቲክ ሴንተር የምንለው የምርምር የጤና ምርመራ የሚሰጥበት ማዕከል ማለት ነው። ይሄ አብዛኞቹ በፕራይቬት ሴክተሮች እንኳ ያሉት በጣም በተበጣጠሰ ሁኔታ ነው። አሁን እንደምታውቁት በጣም ዘመናዊ ማሽኖች አሉ፣ የሕክምና ማሽኖች ለምሳሌ ሲቲ ስካን፣ ኤምአርአይ፣ አንዳንዱም እስከ ጨረር ድረስ በትልልቅ ጨረሮች ሊገመቱ የሚችሉ የጤና ምርመራዎችን የካንሰር ምርመራዎችን ሊያደርግ የሚችል ትልቅ ማዕከል ነው የምንገነባው። ስለዚህ እነዚህ አራቱ ትልልቅ ማዕከላት ሀገራዊም አህጉራዊ ፋይዳ ያላቸው ጠቅላላም ከነዚህ ፕሮጀክቶች ወደ 2500 አልጋ የመሸከም አቅም ሁሉ ያላቸው ትልልቅ ማዕከላት ናቸው። ይሄ ላለፈው 60-70 ዓመት በዚህ ደረጃ የታሰቡ ፕሮጀክቶች አልነበሩም። ስለዚህ አሁን ያሉት ፕሮጀክቶች እነዚህ ናቸው፣ አራት ትልልቅ ፕሮጀክቶች ናቸው።
የውጭ ሀገር ሕክምናዎችንም ትርጉም ባለው መልኩ ለመቀነስ ጥረት መደረጉንም ገልጧል።
በተለይ አሁን ከቆዳ ሕክምና ጋር በጣም በቂ ማዕከል ስለሌለን አብዛኛው ሰው ወደ ውጭ ነው የሚሄደው። ከጤና ምርመራ ጋር በጣም ብዙ ሰው ወደ ውጭ እየሄደ ያለ ከካንሰር ሕክምና ጋር በጣም ብዙ ሰው ጨምሮ እየሄደ ያለ። ስለዚህ በጣም መሰረታዊ በሆነ መንገድ ቢያንስ ከ50-60% ያለውን በርደን እነዚህ ፕሮጀክቶች ከተጠናቀቁ በኋላ ይቀንሳሉ ብለን ነው የምናስበው።
ፕሮጀክቶችን መገንባት ለዜጎችም ሆነም ለመንግስት ያስገኛል ያሉትንም ጥቅሞች ዘርዝሯል።
ትልቁ እና ዋናው ሀገራዊ ኢኮኖሚ ነው። ምክንያቱም እቺ ሀገር በትንሹ ከ1 ቢሊዮን እስከ 1.5 ቢሊዮን ዶላር ለውጭ ሕክምና ዜጎች እንዲታከሙ ታደርጋለች። ስለዚህ ይሄ ማስቀረት ማለት ሀገሪቱ በኤክስፖርትም በምንም የምታገኘውን ገቢ በላይ ትርፍ ማግኘት ማለት ነው። ስለዚህ ትልቁ ፋይዳ ሀገራዊ የውጭ ምንዛሬም በከፍተኛ ሁኔታ ይቀንሳል። ሁለተኛውና ትልቁ ፋይዳ ዜጎች ውጭ ሲወጡ የሚያወጡት ወጪ በጣም ከፍተኛ ነው። ስለዚህ ይህንን በሀገራቸው ውስጥ ማሳከም ከፍተኛ የሆነ የዜጎችን ወጪ በከፍተኛ ሁኔታ ይቀንሳል። ሶስተኛውና ትልቁ ነገር ሳይታከሙ በኢኮኖሚ ችግር ምክንያት ሳይታከሙ በሀገር ውስጥ ህይወታቸውን የሚያልፉ ዜጎችን ቁጥራቸውንም የህይወት የመሞት እድሉንም በጣም በሰፊው የሚቀንስ ነው የሚሆነው እና ዘርፈ ብዙ ፋይዳ ነው ያለው።
ሆስፒታሎችንም ለመገንባት የተያዘውንም የገንዘብ መጠንና ምንጩን ማስታውቀዋል።
ድምሩ እነዚህ ፕሮጀክቶች እስከ 10 ቢሊዮን ብር ወጪ ይደረግባቸዋል።
ከየት ነው የሚገኘው ገንዘብ?
ከመንግስት።
በዓለም 14 ሚሊዮን ሰዎች ለህክምና ሲባል ከአንድ ሀገር ወደ ሌላ አገር የሚጓዙ ሲሆን አላደጉም ከሚባሉ በተለይም ከአፍሪካ ሀገራት ወደ አውሮፓ፣ አሜሪካና መካከለኛው ምስራቅ የሚደረጉ ጉዞዎች ቁጥራቸው የበዛ መሆኑም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ወደ ሰሜን ኢትዮጵያ የሚወስድን ዘገባ ነው ተከታዩ። ከአንድ ዓመት በላይ ያስቆጠረው በፌዴራል መንግስትና በህወሓት ኃይሎች መካከል የተካሄደው ጦርነት በእጅጉ ቢቀንስም በትግራይ ኃይሎች የሚቃጣባቸውን ጥቃት ለመመከት ራሳቸውን አደራጅተው በሚከላከሉባት የአፋር ክልል ግን ውጊያው አሁንም ተባብሶ እንደቀጠለ ነው። በዋና ከተማይቱ አፍዴራ የሚገኘው የክልሉ ዋና ሆስፒታል በጦርነቱ ጉዳት በደረሰባቸው ቁስለኞች ተጨናንቋል ይለናል ቬኒስክ አሲስ ያጠናቀረው ዘገባ ነው። ጽዮን ግርማ ኤደን ገረመው ታቀርበዋለች።
አይሻ ኑር ከሳምንታት በፊት አንድ ማለዳ ላይ በአባላ ከተማ ከሚገኘው መኖሪያ ቤታቸው ለባለቤታቸውና ለስምንት ልጆቻቸው ቁርስ በማዘጋጀት ላይ ሳሉ ድንገት ቤታቸው በከባድ መሳሪያ የተመታው። ፍንዳታው የአስር ዓመቱን ልጃቸውን ኑር ዳርሳንን እግር ሲያቆስል የዘጠኝ ዓመቱን ጣሂር ዳርሳንም ፊት አቃጥሏል። አይሻ የቆሰሉትን ልጆቻቸውን ከዱብቲ ሆስፒታል ማድረስ ቢችሉም የቤተሰቦቻቸው አባላት ግን በተፈጠረው ሁኔታ ተነጣጥለውባቸዋል።
እዚህ የመጣ ነው ሕይወታችንን ለማዳን ነው። ይሁንና የቤተሰባችን አባላት ያሉበት ሁኔታ አደገኛ ነው። በሕይወት ይኑሩ አይኑሩ እንኳን አናውቅም።
ጦርነቱ እየከፋ በመሄዱና በፍጥነትም አቅማቸው እየተመናመነ በመምጣቱ ሆስፒታሉ ቀደም ሲል በቤተ መጻሕፍትነት ይጠቀምበት የነበረውን ክፍል ወደ ሕክምና መስጫ ክፍል ለመቀየር ተገዷል። ዶክተር ሁሴን አደን የዱብቲ ሆስፒታል ዋና ስራ አስፈጻሚ ናቸው።
የቆሰሉ ታካሚዎች አሉን። ሆዳቸው ላይ የቆሰሉ፣ ጭንቅላታቸው ላይ የተመቱ፣ በፍንዳታዎቹ ለአንጎል ጉዳት የተዳረጉ ብዙ ናቸው። በፍንዳታው የቃጠሎ አደጋ የደረሰባቸው እና ሁለት እግሮቻቸው አሊያም ሁለት እጆቻቸው የተቆረጡ ህጻናትም አሉ።
ፋጡማ ኢብራሂም በሁለቱም እጆቿና እግሮቿ ላይ የስብራት አደጋ ደርሶባታል። ዶክተር ሁሴን አደም በድጋሚ
ቀያቸውን ጥለው በመሸሽ ላይ ነበሩ። ከውጊያው በመሸሽ ላይ ሳሉ በደረሰ የመኪና አደጋ 6 ያህል ሰዎች ህይወት አልፏል። ከአደጋው በህይወት ለመትረፍ የቻሉትን ወደ ሆስፒታል አመጣናቸው።
የሆስፒታሎቹ ይዞታ ደካማ ነው። ህሙማን የሚረዱባቸው መኝታዎች እጥረት አለ። የህክምና ቁሳቁስና የውሃ እጥረት የቀዶ ህክምና የሚያስፈልጋቸው ህሙማንን ሁሉ ለመመለስ እያስገደደ ነው። ይህ የክልሉ ዋና ሆስፒታል ነው። 150 ህሙማን መርጃ አልጋዎች አሉት። አሁን ግን ቁጥራቸው 250 የሚደርሱ ህሙማንን ተቀብሎ በማከም ላይ ይገኛል። ከነዚህም ውስጥ ከፊል ያህሉ በቀደሙት ቀናት የደረሱ ናቸው። ባለፈው ጥር ወር ላይ የትግራይ አማጽያን በአካባቢው የከፈቱትን ጥቃት ተከትሎ ከፍተኛ የማዕድን ሀብት ባላት የአፋር ክልል ላይ ያለው ውጊያ ተባብሶ ቀጥሏል። ህወሓት ወደ አንዳንድ የክልላቸው ከተሞች ያመጣውን ጦርነት ተከትሎ ዜጎች የመንግስታቸውን ድጋፍ በማጣታቸው ቅሬታ አሰምተዋል።
ኤደንን አመሰግናለሁ። አድማጮች፣ ቀደም ብለን ወደ አቀረብነውና አሁንም እያነጋገረ ወዳለው የዩክሬን ጉዳይ የሚመልሰን ይሆናል ተከታዩ ዘገባችን። ሩሲያ ዩክሬንን በመወረሯ ጉዳይ ላይ በተባበሩት መንግስታት ድርጅት የኬንያ አምባሳደር ባለፈው ሰኞ ከተናገሩት በስተቀር አፍሪቃ እስካሁን ዝምታ ላይ ነች ይላል። ብዙ አፍሪቃውያን ከሩሲያ የኃይል እርምጃ ጋር ባይስማሙም የአህጉሪቱ መንግስታት ግን በዓለም አቀፍ ደረጃ ያላትን አቅም እንደሚገነዘቡ ተንታኞች ያመለክታሉ። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
ዓለም አቀፉ ማህበረሰብ ሩሲያ በሀገራቸው ላይ ያካሄደችውን ወረራ ተቃውሞ እንዲያግዛቸው በኬንያ የዩክሬን አምባሳደር አንድሪ ፕራቬድኒክ ዛሬ ናይሮቢ ላይ ለጋዜጠኞች ማብራሪያ ሲሰጡ ጠይቀዋል።
ዛሬ የአውሮፓ መጻኢ ዕጣና የዓለም ዕጣ አደጋ ላይ ናቸው። ዓለም አቀፉ ማህበረሰብ በሩሲያ ላይ አውዳሚ ማዕቀቦችን ያለ አንዳች መዘግየት ተግባራዊ እንዲያደርግ ዩክሬን ዛሬ ጥሪ ታሰማለች።
ይሁን እንጂ በሩሲያ ወረራ ላይ የአፍሪካ መንግስታት ያሉት ምንም ነገር የለም። በተባበሩት መንግስታት ድርጅት የኬንያ አምባሳደር ማርቲን ኪማኒ ብቻ የሩሲያ ኃይሎች ወደ ዩክሬን ከመዘልቃቸው ከሶስት ቀናት በፊት ባለፈው ሰኞ የወረራውን ሐሳብ አውግዘው ተናግረዋል።
ኬንያ ሪጀክትስ ሰች አ የርኒንግ ፍሮም ቢንግ ፐርሱድ
ኬንያ እንዲህ አይነቱን በኃይል ከመገፋፋት የሚመነጭ የገነነ ፍላጎት ትቃወማለች። ከሞቱ ኢምፓየሮች ፍንጥርጣሪዎች የምናደርገውን ማገገም ወደ አዳዲስ የበላይነት ስሜትና ጭቆና መልሶ በማይዘፍቀን ሁኔታ ማጠናቀቅ አለብን።
ዩክሬንና ሩሲያ በመካከላቸው ያለውን ውጥረት እንዲያረግቡ የደቡብ አፍሪካ ትናንት በተናጥል ባወጣችው መግለጫ አሳስባለች። ሩሲያ በዓለም አቀፍ ደረጃ ያላትን አቅም የአፍሪካ ሀገሮች ጠንቅቀው እንደሚያውቁ በደቡብ አፍሪካ የዓለም አቀፍ ጉዳዮች ኢንስቲትዩት የሩሲያ አፍሪካ ፕሮግራም ኃላፊ ስቲቨን ክሩስድ ይናገራሉ።
የአፍሪካ ሀገሮች ሩሲያ በዓለም አቀፍ ፖለቲካ ውስጥ የምትጫወተውን ሚና ጠንቅቀው ያውቃሉ። የአስተዳደር ጉዳዮች ውስጥ ሳትገባ የሀገሮችን የውስጥ ጉዳይ ጥያቄ ሳታነሳ ትደግፋቸዋለች። በ2012 ዓ ም ሶቺ ላይ 43 የአፍሪካ መሪዎች የተሰበሰቡበት ጉባኤ የተካሄደ ነበር። ሩሲያ አህጉሩን በማቀማመጥ ታነሳሳለች እና ይህ ሀገሮቹ ወቃሽ በመሆናቸው መጠን ላይ ተጽዕኖ ይኖረዋል።
ሆኖም የአፍሪካ አገሮች ድንበሮችን በኃይል የመለዋወጥ ጉዳይ እምብዛም አይጥማቸውም።
We were left with colonial borders at the end of the 19th century.
በ19ኛው መቶ ክፍለ ዘመን መጨረሻ ላይ ሀገሮች ነጻ ሲወጡ የተተውነው ከቅኝ ግዛት ድንበሮች ጋር ነበር። እነዚያ ድንበሮች የጎሳና የቋንቋ ቡድኖችን የለያዩ ቢሆንም ልናከብራቸው ወስነናል። ካለበለዚያ አጠቃላይ አደጋን መጥራት ነው የሚሆነው። ስለዚህ በሩሲያና በአፍሪካ ሀገሮች መካከል ያለው የፖለቲካ ፍቅር ምናልባት ዝም ሊያስብላቸው ቢችልም አፍሪካውያኑ በመርሆቻቸው ይጸናሉ። ከነዛ መርሆች መካከል ደግሞ የግዛት ጥብቅነትና ሉዓላዊነት አንዱ ነው።
የኬንያው አምባሳደር በመንግስታቱ ድርጅት መድረክ ላይ የተናገሯቸው ቃላት አገሪቱ ከመስኮብ ጋር ባላት ግንኙነት ላይ ጫና መፍጠራቸውን ነገር እንደሚጠራጠሩ የዓለም አቀፍ ግንኙነቶች ኤክስፐርቱ ኪትሲሶ ሳብላ አመልክተዋል።
ሩሲያ ይህንን አባባል ከዩናይትድ ስቴትስ ወይም ከሌላ ከማንም እንደተነገሩ የተለመዱ ቃላት ሁሉ ቆጥራ ጣል ታደርገዋለች። ማድረግ የሚፈልጉትን ትክክል ነው ብለው የሚያምኑበትን በማድረግ ይቀጥላሉ። የኬንያ ሩሲያ ግንኙነቶችን ግን ይጎዳሉ ብዬ አላስብም።
ሩሲያ በቅርብ ዓመታት ውስጥ ተጽዕኖዋን ቡርኪና ፋሶ፣ ማዕከላዊ አፍሪካ ሪፐብሊክ፣ ማሊና ሊቢያ ውስጥ አበርትታለች። አንዳንድ መንግስታት ደግሞ አማጺ ቡድኖችን ለመዋጋት የሩሲያ ቅጥረኛ ወታደሮችን ተጠቅመዋል። እነዚያ ቅጥረኞች በሲቪሎች ላይ የተስፋፉ ጥቃቶችን ይፈጽማሉ የሚሉ ክሶች ይሰሙባቸዋል። የሩሲያ መንግስት ግን ከቅጥረኞቹ ጋር ምንም ግንኙነት እንደሌለው ይናገራል።
ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ተከታዩም በዩክሬን ጉዳይ እዚያው ኪየቭ ያቆየናል። በዩክሬን ምስራቃዊ የዶንባስ ግዛት ባለው ጦርነት ስጋት ሳቢያ ድፍን አንድ ትውልድ ዩክሬናውያን ለበረታ ስነ ልቦናና ማህበራዊ ቀውስ ሊዳረጉ ይችላሉ ሲል የተባበሩት መንግስታት የህጻናት ድርጅት አስታውቋል። ቁጥሩ የበዛ የሩሲያ ጦር ሰራዊት እየጎረፈ ባለበትና ዛሬም አገሪቱን ዘልቆ ገብቷል በተባለበት አሳሳቢነቱ የደቀነው ሁኔታ ከዚህም ሊከፋ እንደሚችል ጠቅሳ የአሜሪካ ድምጿ ቬሮኒካ ባልደራስ ያጠናቀረችውን የዚህን ዘገባ ዝርዝር ጽዮን ግርማ እንዲህ ታቀርበዋለች።
አናጎቪስት ኬቭ ከሚገኘው የመኖሪያ ቤቷ ሆና ዘመዶቿ በጦርነት ስጋት ተውጠው በሚኖሩባትና የሩሲያው ፕሬዚዳንት ቭላድሚር ፑቲን ራሷን የቻለ ግዛት አድርገው እውቅና በሰጧት በዩክሬኗ የሉሃንክስ ግዛት ያለውን ሁኔታ በቅርበት ትከታተላለች። የስድስት ዓመቷ የእህቴ ልጅ በከተማዋ ላይ እየወረደ ባለው የቦምብ ጥቃት የተነሳ ትምህርት ቤትና የዳንስ ልምምድ ታደርግ ወደነበረበት የታዳጊ ልጆች መማሪያ ስፍራ መሄድ አቁማለች። ባለቤቷና ሶስት ልጆቻቸው ከስምንት ዓመት በፊት ነው ሩሲያ ክሬሚያን በኃይል ከተቀረው የሩሲያ ምድር ጋር በተቀላቀለችና በምስራቃዊ ዩክሬን የመገንጠል ሐሳብ ያነገቡ ቡድኖች ጦርነት እንዲከፍቱ ባነሳሳችበት ወቅት ግዛቲቱን ለቀው የተሰደዱት። የምንኖርበት ቤት እንኳን መከራየት አልቻልንም። ሶስት ልጆች እንዳሉን ሲያውቁ አላከራይም አሉን። እንደ ሀገር ውስጥ ተፈናቃይነታችን ቤት አልተሰጠንም። ልጆቻችንም ይሄንን ባዩ ጊዜ ስሜታችን መረበሹን መመልከታቸው አልቀረም። መሸሽ ላልቻሉ ቤተሰቦች ሁኔታው ያደረሰባቸው ጉዳት አሁንም እንደቀጠለ ነው። ተጨማሪ የሩሲያ ወታደሮች ወደ አካባቢው በግልጽ ዘልቀው መግባት በመጀመራቸው ሁኔታው አሁንም ይበልጥ በመባባስ ላይ ነው። ባለፈው ሳምንት የካቲት 10 2014 ዓ.ም በአንድ ምስራቃዊ የግዛቲቱ ክፍል የሚገኝ መዋለ ሕፃን በመድፍ መመታቱን ተከትሎ ዩኒሴፍ ግጭቱ በዩክሬናውያን ሕፃናት ላይ ከፍተኛ የስነ ልቦናና ማህበራዊ ጉዳት እያደረሰ ነው ብሏል። የአካባቢው የህፃናት መብት ተሟጋቾችም ጉዳቱ በብዙ መልኩ እየታየ መሆኑን ይናገራሉ።
የሰብዕናቸው አካል እየሆነ ነው። የጠብ መቆስቆስን የመሳሰሉ በታዳጊ ልጆች የሚታዩት የመግባባት ችግሮች የዚህ ምሳሌ ናቸው።
በዩክሬን የሚገኘው ጦርነት በህፃናት ላይ ያደረሰውን ጫና የሚያሳየው ሙዚየም ባልደረባ የሆኑት ስኩባይትስካ ተከታዩም ብለዋል።
It's not just about psychological effect. It's about chronic diseases that develop because of the stress.
የስነ ልቦና ችግሮች ብቻ አይደሉም። ጭንቀት የሚያስከትላቸው ስር የሰደዱ በሽታዎች፣ የመሰረታዊ ፍላጎቶች እጥረት ያለመሟላት፣ የደህንነት ዋስትና ማጣት የሚያመጣቸውም አሉ።
ፕሮፌሰር ኤልዛቤት ፌርስ በተባበሩት መንግስታት ድርጅት የተፈናቃዮች ስደተኞች ጉዳይ አማካሪ ናቸው። ሩሲያ ሙሉ ወረራ በምትፈጽምበት ወቅት ሊከሰት ይችላል ያሉት ሁኔታ ያሳደረባቸውን ስጋት ይናገራሉ።
UNICEF right now estimates that some 400,000 children are in need of humanitarian assistance before any more conflict.
አሁን መጠነ ሰፊ ግጭት ከመቀስቀሱ በፊት ቁጥራቸው 400 ሺህ የሚጠጋ ህጻናት ሰብአዊ እርዳታ እንደሚያሻቸው ዩኒሴፍ ይገምታል። ከሁሉ ቀዳሚ የሚሆነው እርዳታ የክረምት ወቅት እንደመሆኑ ለተፈናቀሉት ሰዎች የመጠለያ አቅርቦት ማመቻቸት መሆን ይገባል። የህክምና አገልግሎት፣ ውሃ፣ ምግብና መጠለያ ማግኘትም አስቸኳይ ነው።
አና ጎቬዝድ የእህቷ ልጅ አካባቢው ለመልቀቅ ከተገደደች ሊገጥማት የሚችለው ፈተና በግልጽ ይታያታል።
በትውልድ ቀዬ ከጓደኞችህና ከቤተሰብህ ጋር መኖር ስለለመድክ አሁን በቤትህ ውስጥ ተገድበህ እንድትቀመጥ ስትገደድ ህይወትህ በከፍተኛ ሁኔታ ይቀየራል። በህይወትህ ላይ አንዳች ጠባሳ ጥሎም ማለፉ አይቀሬ ነው።
በአውሮፓውያኑ የቀና ቆጣጠር በሰኔ 2020 ዓመተ ምህረት በዶንባስ በሩሲያ ጦር ሰራዊት ወረራ ወቅት በከባድ መሳሪያ ተኩስ በተቀበረ ፈንጅና ወድቆ ያገኙትን ቦምብ በመንካት 147 ህጻናት ህይወታቸውን ማጣታቸው ዩክሬን ለተባበሩት መንግስታት ድርጅት አሳውቃለች። ጎቬዝድ ለእህቷ ልጅና ለሌሎች ስትል ጦርነቱ እንዲያበቃ ተስፋ ከማድረግ ውጪ ምንም ምርጫ እንደሌላት ትናገራለች።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ማሳሰቢያ አለን።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ሱን ትችላላችሁ። የአሜሪካ ድምፅ VOA።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ስርጭታችንን ነው። አሁን ሳይንስና ቴክኖሎጂ። ከአንድ ዓመት ተኩል በፊት ነው ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም የመሰረተችው። ተቋሙ እንደ ፎርድ እንዲሁም ማካርተር ፋውንዴሽን የመሳሰሉ ግዙፍ ተቋማት የ3.7 ሚሊዮን ዶላር ድጋፍ የተደረገለት ሲሆን ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸውን የማህበረሰብ አባላት ዙሪያ በገለልተኝነት እንደሚሰራ ትምኒት ለአሜሪካ ድምፅ ተናግራለች። ስምኝሽ የቆየ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ቴክኖሎጂ ውስጥ የተሻለ ቦታ እንዲኖራቸው ትምኒት እያደረገች ባለችው እንቅስቃሴ ዙሪያ አነጋግራት ለምሽቱ ሳይንስና ቴክኖሎጂ እንዲህ አቀናብረዋለች።
So it has been over a year since you were pushed out of Google.
ከጉግል በግዳጅ ልትወጪ ከተደረገ ከአመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር?
Well, it was not easy.
ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሃዊ ይሆናል የሚለው ብቻ ሳይሆን ከነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል።
You know, fighting corporates can be, you know, very difficult for anyone.
እርግጥ እንዳልሽው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ?
Yes, definitely, because I also spoke up. I wasn't.
አዎ፣ ድምጼን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምጼን የሚያሰማው። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደኔ ህዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም፣ ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል።
Do you think such unfair mistreatment by tech companies
በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ?
Yeah, because you know in the US there is this
በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ይሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ።
ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል?
ተስፋ ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቻለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከመታሰቢ በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጂው። ጥቁር ሴቶች ሲጀምር ብዙ አይደሉም፣ ግን በከፍተኛ ቁጥርም ስራቸውን ይለቃሉ።
You are a co-founder of Black AI and now you are
እንግዲህ በርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል?
ተቋማችን
እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አለም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ሲሉ ልክ ታንክን ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደመጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎችና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት 190 ሰዓት መስራት አለባቸው ይላልምንም። ይሄ ሞኝነት ነው፣ ትርጉም የማይሰጥም ብልህነትም አይደለም፣ ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም።
ለሴቶችስ የተለየ ማበረታቻ ይደረግላቸዋል?
በእውነቱ የተለየ ነገር አላደርግም። ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ 60ና 70 ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም። ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው ስራቸው ሳይረበሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ። ግን መግባት ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው። ብዙዎቹ ጥለው ይሄዳሉ። ያ ካልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ።
Today we are talking about women in the field of science technology specialists.
እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየነውና በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ?
እኔ የምላቸው በሙያ ውስጥ የሚያማርራቸውን ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ እውነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው፣ የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች ራሳቸው የራሳቸውን የህይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው። ምክንያቱም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ።
Thank you so much Timnit Gabru for talking to us.
Timnit በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን ኢፍትሃዊ አሰራሮችና አዲስ የመሰረተሹ ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል ድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን።
Thank you for having me.
እኔም ስለጋበዛችሁኝ አመሰግናለሁ።
ስምኝሽና ትምኒትን አመስግኝ። አድማጮች፣ ተከታዩን ዘገባ ባጭሩ ላስተዋውቅ። በተባበሩት መንግስታት ድርጅት የአካባቢ ፕሮግራም የወጣው ሪፖርት የአየር ንብረት ለውጥ በመጪዎቹ 10 ዓመታት የደን ቃጠሎን ያባብሳል ይላል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ ይዞ ቀርቧል።
በተባበሩት መንግስታት ድርጅት የአካባቢ ፕሮግራምና በኖርዌይ የአካባቢ ጥበቃ ቡድን አጊድ አረንዳል ረቡዕ ዕለት የወጣው ሪፖርት የአየር ንብረት ለውጥና የሰዎችን የመሬት አጠቃቀም ብዙ ጊዜ የደን ቃጠሎን እንዲባባስ እንደሚያደርግና በ50 እጥፍ እንደሚያሳድገው አስታውቋል። ሪፖርቱ የተለቀቀው በሚቀጥለው ሳምንት ኬንያ ናይሮቢ ላይ ከሚደረገው የተባበሩት መንግስታት የአካባቢ ጥበቃ ምክር ቤት 5ኛው ጉባኤ በፊት ነው። በኮመንዌልዝ ሳይንቲፊክ ኤንድ ኢንዱስትሪያል ሪሰርች ወይም ሲስሮ በተባለው የምርምር ተቋም የቁጥቋጦ እሳት ተመራማሪ አንድሩ ሱሊቫን እንዲህ ይላሉ።
Most regions experience weather conditions that are conducive to the outbreak of a wildfire at some point in the year. Uncontrollable and devastating wildfires.
ብዙዎቹ አካባቢዎች በተወሰነ የዓመት ክፍል ለደን ቃጠሎ የሚያጋልጥ የአየር ጠባይ ይገጥማቸዋል። ሊቆጣጠሩት የማይችሉትና አውዳሚው የእሳት ሰደድ በብዙ አገሮች የጊዜ ሰሌዳ ውስጥ ሰፍሮ የሚጠበቅ ነገር የሆነ ነው። የደን ቃጠሎ በሰዎችና በአካባቢ ላይ የሚያደርሰው አደጋ ባየር ንብረት ለውጥ ብቻ ሳይወሰን በተለያዩ ምክንያቶች እየተቀያየረ ነው። ከዚህ ውስጥ የመሬት አጠቃቀምና የህዝብ ብዛትና አስተፋፈር ለውጥ አንደኛው ነው።
ጥናቶች እንደሚያሳዩት የደን ቃጠሎ በአንዳንድ አካባቢዎች ተዘውትሮ የሚመጣ ሲሆን በእሳት ተነክቶ በማያውቅ አካባቢ አደጋው እጅግ የከፋ ይሆናል። በቅርቡ ዘላሴንት የተባለው የህክምና መጽሔት በ43 አገሮች ውስጥ ከ30,000 በላይ ሰዎች የሞቱት ከደን ቃጠሎ ጋር ተያይዞ በተፈጠረው ጭስ ተጋልጠው መሆኑን አስታውቋል። በመላው ዓለም የሚገኙ 50 ተመራማሪዎች የእሳት ቃጠሎ፣ የአየር ንብረት ለውጥ፣ ድርቅ፣ ከፍተኛ የአየር ሙቀት፣ ዝቅተኛ ወበቅ፣ መብረቅና ጠንካራ ንፋስ ባለበት ቦታ ሁሉ እጅግ የከፋ ጉዳት እንደሚያስከትሉ አመልክተዋል። በኬፕታውን ዩኒቨርሲቲ የእጽዋት ጥበቃ ተመራማሪ የሆኑት ግሊንስ ሃምፍሬይ የእሳት ቃጠሎ ድህነትን ማጥፋት፣ ጤናን ማሻሻል፣ የምጣኔ ሀብት እድገት ማምጣት የመሳሰሉትን የተባበሩት መንግስታትን የልማት ግቦች እንደሚጎዳ ይናገራሉ።
ክብራትና ክብራን አድማጮቻችን ለዕለተ አርብ ምሽት ያዘጋጀነውን በዚህ ሁሉ እናበቃ ነው። በነገው ምሽት 3 ሰዓት ላይ እንመለሳለን። አስተናገድኳችሁ አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።